ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 14 ቀን 2013 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 14 ቀን 596 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በሀገራችን ለደረሰው ቀውስ ሁሉ ተጠያቂ የሆነው ወያኔ ኒውክሌር ቢታጠቅ አዲስ አበባ አይገባም። ደጋፊዎቹ ምዕራባውያንም የሚከፍላቸው የዘረፈው ገንዘብ ሲያልቅ ገደል ግባ ነው የሚሉት። ወያኔ ሙሉ በሙሉ የአሉታዊ ተግባራት መገለጫ ነው። ወያኔነት ገዳይ፣ ሌባ፣ ጸረ አንድነት፣ ጸረ ሃይማኖት፣ ዘረኝነት ወዘተ ወዘተ የሆነ በሽታ ስለሆነ በሽተኞቹ እስካልዳኑ እስካልተፈወሱ ሌላውንም ከመበከል አይቆጠቡም። በሽተኞቹም ጊዜ ባለፈበት በሽታ ከመሰቃዩ ትምክህት ጥላቻቸውን ወጥ አድርገው የኢትዮጵያዊነትን መድኃኒት ቢወስዱ አገራችንን ከገባችበት ማጥለማውጣት የበኩላቸውን አስተዋጽኦ ከማበርከታቸው ሌላ ለራሳቸውም የህሊና ረፍት ባገኙ ነበር። ይህም ሲባል ይኸው ከይሲ ዘረኛ ቡድን አስተምሮ ለዚያ በቃቸው በራሱ ህጎች የሚጠቀሙት አገዛዙና ከባህር ወጣን የሚሉ ዘረኞች አሳፋሪዎችንም ይመለከታል። በዛሬ ዝግጅታችን ከዚህ ቀደም በፍኖተ ዴሞክራሲ ተላልፈው የነኩለት ጽሁፎችን በተከታታይ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ባለፈው ሳምንት መጨረሻ ላይ የወያኔ ቡድን ታጣቂዎች ያሎና ከለዋን በተባሉ የአፋር ወዳዎች ላይ ጥቃት ሰንዝሮ ቦታዎችን ከተቆጣጠረ ቀን ጀምሮ በአካባቢው ከባድ ጦርነቶች ሲካሄዱ መቆየታቸው ይታወቃል። ስለተካሄዱ ጦርነቶች አሁን ስላለው አጠቃላይ ሁኔታ ምንም እንኳን ከአገዛዙ ባለስልጣኖች በኩል የተሰጠ መግለጫ ባይኖርም አንዳንድ ምንጮች የወያኔ ታጣቂ ቡድን ከፍተኛ ጉዳት እንደደረሰበት ዘግበዋል። ቁጥራቸው የበዛ የቡድኑ አባላት የተገደሉ፣ የቆሰሉና የተማረኩ መሆናቸውና ወያኔም በአፋር ውስጥ ተቆጣጥሯቸው የነበሩትን ቦታዎች ለቆ መውጣቱን ታውቋል። የወያኔ ታጣቂ ቡድን በአፋር አካባቢ ለማስወጣት የአፋርና የአማራ ልዩ ኃይል እንዲሁም የወታደሩ ክፍል ተሳትፏል ተብሏል። የወያኔ ጦር ዞብል ተብሎ ወደሚጠራው ተራራ ሸሽቶ ያፈገፈገ መሆኑንም ምንጮች ዘግበዋል። ቀደም ብሎ የአየር ኃይል ሄሊኮፕተሮች በወያኔ ታጣቂ ቡድን ላይ ከፍተኛ ጉዳት እንዳደረሱ ተነግሯል። ወያኔ በርካታ ቁስለኞችን በድጋሚ በያዘው ወደ አላማጣ ሆስፒታል ወደ ማጨው ማጓጓዝ ሲነገር የሞቱት ታጣቂዎች አስክሬን በመሶብ የሲሚንቶ ፋብሪካ ሲኖ ትራኮች ነው ወደ መቀሌ ማጓጓዙንም የአይን እማኞች ተናግረዋል። አስክሬኖቹ እዚያ በመቅበር ፈንታ ወደ መቀሌ የሚያጓጉዘው ትግራይ ውስጥ የዘር ማጥፋት ወንጀል ተፈጽሞ ዜጎች በጅምላ ተቀብሯል የሚለውን ክስ ለዓለም አቀፍ ተቋማት ለማሰማት ሳይሆን አይቀርም የሚል ጥርጣሬ አንዳንድ ክፍሎች እየገለጹ ይገኛሉ። በአባይ ግድብ ላይ ግብጽ ያላትን አቋም በመደገፍ የሳውዲ መንግስት በኢትዮጵያውያን ስደተኞች ላይ ከፍተኛ ግፍ ሲፈጽም መቆየቱ ይታወቃል። ፈላጭ ቆራጩ የሳውዲ መንግስት በአገር ውስጥ የሚኖሩትን እስከ 40,000 የሚደርሱ ኢትዮጵያውያን አስሮ ያሰቃየ መሆኑ ሲነገር እነዚህም ኢትዮጵያውያን ወደ ኢትዮጵያ የመመለስ እንቅስቃሴ መጀመሩ ይታወቃል። ከአገዛዙ ባለስልጣኖች ጋር በተደረገ ስምምነት እስካሁን የተወሰኑ ቢመለሱም በሳውዲ ውስጥ ያሉ በርካታዎቹ በከፍተኛ ችግር እንዳሉ ለዜና ምንጮች ተናግረዋል። ብዙዎቹ ዕድሜ ልካቸውን ሰርተው ያጠራቀሙትን ገንዘብና ንብረት በሳውዲ ባለስልጣኖች የተዘረፉ ሲሆን ወደ አገራቸውም የሚመለሱት ባዶ እጃቸው መሆኑንም ይናገራሉ። ይሁሉ የሆነ ወደ መካከለኛ ምስራቅ ወተለይም ወደ ሳውዲ የሚደረገው ህገወጥ ጉዞ አሁንም ያለቆመ መሆኑን መረጃዎች ዋቢ በማድረግ አንዳንድ ምንጮች ዘግበዋል። አገዛዙ በአዲስ ስታንዳርድ የእንግሊዘኛ ድረገጽ ጋዜጣ ላይ የጣለውን እገዳ ያነሳመውን ተገለጸ። እገዳ የተነሳው ጋዜጣው የአገዛዙን ጥያቄ ለማሟላት በመስማማቱ ነው። ከጥቂት ቀናት በፊት የአዲስ ስታንዳርድ ጋዜጣ የወያኔን ቡድን ጦር የትግራይ መከላከያ ኃይል በማለቱና የወያኔን ዓላማ ያራምዳል በሚል ተወንጅሎ እንደተታገረ ይታወሳል። በጋዜጣው ላይ ይህ እገዳ ከተጣለ በኋላ ሁሉም ሚዲያዎች የትግራይ መከላከያ ኃይል የሚለውን እንዳይጠቀሙ ማስጠንቀቂያ መስጠቱም ይታወቃል። በተያያዘ ዜና ከሰኔ 23 ቀን ጀምሮ በተለያዩ ቀናት ተይዘው መዳረሻቸው የጠፋ የአውሎና የአውሎ ሚዲያና የዩቲዩብ ፎረም 14 ጋዜጠኞች ነፃ የማውጣት ክስ የተመሰረተ መሆኑን ታውቋል። ጋዜጠኞቹ በተያዙበት ወንጀል ፍርድ ቤት ይቀርባሉ በሚል ቤተሰቦቻቸውና ጠበቆቻቸው በፌደራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት በተደጋጋሚ እየቀረቡ ቢጠባበቁም በቁጥጥር ስር ያደረገው አካል ፍርድ ቤት እንዳላቀረባቸው ገልጿል። ይህ በመሆኑ የተያዙት ነፃ ማውጣት ክስ ለማቅረብ የተገደዱ መሆናቸውም ተናግረዋል። በሙስና ወንጀል ተከሰው ከተፈረደባቸው ከቀድሞ የደቡብ አፍሪካ ፕሬዝዳንት ከአጆኮ ዙማ መታሰር ጋር ተያያዘ በተለያዩ የሀገሪቱ አካባቢዎች በተካሄደው የተቃውሞ እንቅስቃሴ እንዲሁም ሁከትና በጥብጥ ምክንያት ወደ 40,000 የሚደርሱ የንግድ ተቋማት የተደረፉ መሆናቸውን የሀገር ውስጥ ባለስልጣኖች ገልጸዋል። ጉዳቱ 3.4 ቢሊዮን ዶላር የሚገመት ሲሆን የኮሮና ቫይረስ ከፍተኛ ጉዳት ያደረሰበትን የደቡብ አፍሪካ ኢኮኖሚ ክፉኛ ያሽወደብኗል የሚል ስጋት ተፈጥሯል። ከ100 በላይ የሚሆኑ ሱቆች በሙሉ የተቃጠሉ ወይም የተዘረፉ ሲሆን ከ1400 ኤቲኤሞች ወድመዋል። 300 ባንኮችና የፖስታ ቤቶችም ተቃጥሏል። በወቅቱ የ215 ሰዎች ህይወት ሲያልፍ ከ2500 በላይ የሆኑ ሰዎች ተይዘው በቁጥጥር ስር ተደርገዋል። አድማጮቻችን የለቱ ዜና ዜና ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ታጥቄ ጠንክሬ የምሰዋላለኝ ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር በፍጹም አልወድም لموت لسوالش هيوت كان تايبلت غبا هيوت كان تايبلت لو ديتوا لناتي إثيوبيا تاتكي تنكري يمسوا لاتنهي
ዴሞክራሲ አቤቱ በስምሽ ስንት ግፍ ተሰራ። ዴሞክራሲ ቃሉ ግሪክ ነው። ዴሞ ህዝብ፣ ክራሲ ስርዓት ከሚለው የወጣ ሆኖ አባባሉ ትርጉሙ የህዝብ ቀጥታ ተሳትፎ ህዝባዊ ስርዓት ማለት ነው። ስለ ዴሞክራሲ ስናወሳ የቁም ነገሩ መጀመሪያ ህዝብ መሆኑ ነው። በአንድ አገር ዴሞክራሲ ህዝባዊ ስርዓት አለ ስንል ወይም አንዲት አገር ዴሞክራሲያዊት ነች የሚባለው ያገሪቱ ዜጎች አድሎ ሳይደረግባቸው በፈቃዳቸውና በተሳትፏቸው መሪዎቻቸውን ሲመርጡ ነው። ስለሆነም ዴሞክራሲ በህዝብ ሐቀኛ ፈቃድና ተግባራዊ ተሳትፎ እውን የሚሆን የፖለቲካ ስርዓት ማለት ነው። በዴሞክራሲያዊ የፖለቲካ ስርዓት ውስጥ የአገሪቱ ለዓላዊነት የሚያርፈው በህዝብ ላይ ነው። ይህም ማለት ህዝብ አገሩን እንዲመሩ መሪዎቹን ይመርጣል፣ ሲያሻው ደግሞ ይሽራል ማለት ነው። ህዝብ በብሔራዊ ጉዳዮች ላይ ወሳኝ ነው ማለታችን ነው። ግልጽነትና ተጠያቂነት የባለስልጣኖች ዴሞክራሲ ግዴታ ነው። ስለ ዴሞክራሲ ስናነሳ በዴሞክራሲያዊ ስርዓት ውስጥ ፈቃደኝነት ወይንም ፍላጎት መሰረታዊ ቁልፍ ጉዳይ ነው። ተሳትፎ ከፈቃድ የሚመነጭ የፈቃድ መግለጫ ወይም መከተቻ መንገድ ነው። ዴሞክራሲያዊ ተሳትፎ ፈቃደኝነትን መሰረት ካላደረገ ዴሞክራሲያዊ ሊሆን አይችልም። ስለሆነም ፈቃድ ቀድሞ መኖር አለበት። ያን አገር ህዝብ ፈቀደ ወይም ፈለገ የምንለው በመሳተፍ አይደለም። ከዚያ በፊት ፈቃዱን የሚገልጽበት የመንግስት አወቃቀርና የፖለቲካ ሁኔታ ያስፈልጋል። ይህ አወቃቀርና ሁኔታ ደግሞ የህዝቡን አገራዊ ስነ ልቦና፣ ተጨባጭ ብሔራዊ ፍላጎት፣ ጥቅም፣ ደህንነት፣ ሰብአዊ መብትና እኩልነትን ያለምንም ብረዛና ቀነሳ የሚያረጋግጥ መሆን ይኖርበታል። ህዝብም የዚህ አይነት ሁኔታ ሲኖር ነው በስርዓቱ ላይ አመኔታውን የሚያሳድረው ነጻ ተሳትፎም የሚያሳየው። ዴሞክራሲ በፈቃደኝነት በገዢዎች የሚቸረው ሳይሆን ህዝቡ የሚያዳብረው መሆን አለበት። የህዝብ የዴሞክራሲ ተሳትፎም ከላይ በጥሪና በግዳጅ የሚከናወን ሳይሆን ከመጀመሪያው ነጻ ፈቃደኝነት ላይ የተመሰረተ እንዲሆን ዴሞክራሲ የግድ ይላል። አገራችን ኢትዮጵያ ውስጥ ዴሞክራሲ የፖለቲካ ዲስኩር ከመሆን ያላለፈው ፈቃደኝነትና ተሳትፎ ህዝባዊ መሰረት ባለማግኘታቸው ነው። ዴሞክራሲ በኢትዮጵያ የሌለና የፖለቲካ ህልም ከመሆኑም በላይ እውነተኛ ባህሪው ጠፍቶ እንደ ሞአንበሳ ዘእምነገደ ይሁዳ፣ እንደ ደርግ ሶሻሊዝምና እንደ ወያኔ ልማታዊ መንግስት መፈክሮች የተወሰኑ ምርጦችን አምባገነናዊ ስልጣን ማሰንበቻ ሆኖ ረክሷል። እስካሁን ዴሞክራሲ ውል ያለው ትርጉምና ጠቀሜታን ለህዝብ ባለመስጠቱ ዴሞክራሲያዊነት በኢትዮጵያ ለሰፈነው ጠባብ ጎጠኛ አምባገነንና አፍራሽ አገዛዝ ምጸታዊ ቅጽል እየሆነ መጥቷል። በአገራችን እንደሚታየው ዴሞክራሲ በአፍ ህዝባዊ ሲሆን መሰረታዊ ይዘቱ ግን የገዢዎችን ስልጣን ማረጋገጫ እንጂ ህዝባዊ ሉዓላዊነቱን ጨርሶ እንዲያጣ ተደርጓል። ትላንት ኮሎኔል መንግስቱ ኃይለማርያም ወደ ስልጣን እንዲመጣ መቼ ህዝብ ፈቀደ? ለ17 ድፍን ዓመታትስ በስልጣን ላይ እንዲቆይ የህዝብ ፈቃድን መሰረት ባደረገ ተሳትፎ መቼ አረጋገጠ? ይልቁንም ለዴሞክራሲ የጮሁና ዴሞክራሲያዊ መብቶችን የጠየቁ አስተያየታቸውን የሰጡ በሙሉ ተጨፍጭፈዋል። በዚህም አልቆመም። የተለየ ሐሳብ ያመጣሉ የተባሉ ሳይቀሩ ተመትረዋል። የዛሬውም ወያኔ ወደ ስልጣን የመጣው አንድም በጠመንጃ ሲሆን ፈቃድ የወሰደው ደግሞ ከኢትዮጵያ ህዝብ ሳይሆን ከሻዕቢያና ከባዕዳን መንግስታት ነው። እዚያም በላይ ወያኔ ከመነሻው የህዝብን ታሪካዊ መለያዎች እየደመሰሰ ብሔራዊ አርማችን የሆነውን የኢትዮጵያን ሰንደቅ ዓላማ አዋርዶ የህዝብን ዴሞክራሲያዊ መብቶች ደፍጥጦ ያገሪቱንም ሉዓላዊነት አስደፍሮ ነው በህዝብ ጫንቃ ላይ የተንፈራጠጠው። እንደ ህዝብ የማይገረሰስ ሰብአዊ መብቶቻቸውን ተጠቅመው የሰንደቅ ዓላማችን ክብር ይመለስ፣ ነፃና ፍትሃዊ ምርጫ፣ የአገር ሉዓላዊነት ይከበር ያሉ ሁሉ ታስረዋል፣ ተሰደዋል፣ ተረሽነዋል። ህዝብ የሚመለከታቸው በርካታ አገራዊ ጉዳዮች ያለ ህዝብ ይሁንታ በወያኔ ባለስልጣናት ተወስነው ተፈጽመዋል። በዲሞክራሲያዊ ስርዓት መንግስት የሚመሰረተው ህዝብን እንዲያገለግል እንጂ መንግስት በህዝብ እንዲገለገል አይደለም። በዲሞክራሲ ስልጣን የህዝብ እንጂ የጥቂቶች አይደለም። በዲሞክራሲ ዜጎች በነጻ የመሰብሰብ፣ የመደራጀት፣ የመጻፍ ብሎም የራሳቸውን ጥቅም ማስጠበቅና በባለስልጣኖች የመደመጥ መብት አላቸው። በዲሞክራሲ ዜጎች በማናቸውም መልኩ ተወካዮቻቸውን የመምረጥ፣ የመሻር፣ የመደገፍ፣ የመቃወም፣ የመተቸትና የማሞገስ ነጻነት አላቸው። በሀገራችን ዲሞክራሲያዊ ባህል አልደበረም ሲባል ጣትን በጭቆናና በአፈና ወደ ተጠበሰው ህዝብ መጠቆም ፍጹም ስህተት ነው። ስህተት ብቻም ሳይሆን አፈናን ለማሰንበት አምባገነኖች የህዝብን ጥያቄ ለማደናበር፣ ለማንሸዋረር የሚጠቀሙበት ንቀታዊ ምጸት ነው። በሀገራችን ባህሉ አልዳበረም ስንል መንግስት እንደ ተቋም ለህዝብ ማፈኛነት ለባለስልጣኖች ያገለግላል ማለት ነው። ባህሉ አልዳበረም ስንል ባለስልጣኖች ህዝብን የስልጣን ምንጭ አያደርጉም ማለታችን ነው። የመንግስት መዋቅር ለህዝብ ግልጽና ተጠያቂ አይደለም ማለት ሲሆን ህዝባዊ መሰረትም የለውም ማለታችን ነው። ባህሉ የለም ሲባል ሰራዊቱ፣ ፖሊሱ፣ የስለላ የጸጥታ መዋቅሩና ፍርድ ቤት የህዝብን መብት ለመጠበቅ ለማስከበር አልተዋቀሩም ማለት ነው። ሰራዊቱ ፍትሃዊ ትግልን ለማፈን፣ ፖሊስና የስለላ መዋቅሩ ግላዊና ማህበራዊ መብቶችን ለማቀጨጭ፣ ፍርድ ቤቶች ደግሞ መንግስታዊ በደልን በፍትህ ስም በህዝብ ላይ ለመጫን የተዋቀሩ ያገዛዙ ጥቅም አስጠባቂዎች ናቸው ማለት ነው። ለማስጠቃለል የዲሞክራሲ ባህል በኢትዮጵያ ዳበረ የምንለው መንግስት ለህዝብ እጁን ሲሰጥ፣ ስልጣኑ፣ አቅሙ፣ እድሜው በህዝብ ሲወሰን ነው። ሰራዊት የሀገርና የህዝብ ጥቅም አለኝታ፣ የብሔራዊ አደጋ መከታ ሲሆን፣ ፖሊስና የስለላ ተቋሞች ደግሞ የህዝብን መሰረታዊ የመብት ጥቅም ተከላካይ የሆኑ እንደሆነ ነው። ፍርድ ቤቶች ፍትህ ተጓደለ፣ ህዝብ ተበደለ ብለው በጨቋኝና በቀማኛ ላይ መፍረድ ሲችሉ ነው ዴሞክራሲያዊ ባህል ዳበረ የምንለው። ይህ ሲሆን ነው በመንግስት ተማምኖ የመናገር ነጻነቱን፣ የመደራጀት መብቱን፣ የመቃወምና የመምረጥ መብቱን የሚያበለጽገው። ያኔ ነው ህዝብ በነጻና ርትዓዊ ምርጫ ዴሞክራሲያዊ መንግስት ሊያቋቁም ሊለውጥም የሚችለው። ዴሞክራሲያዊ ስርዓት ከህዝብ ፈቃድና ተሳትፎ የሚመነጭ ሲሆን፣ ዴሞክራሲያዊ መብቶች ደግሞ ህዝቡ እንዳይደፈሩበት፣ እንዲታወቁለት፣ እንዲጠበቁለት ከዚህም አልፎ እንዲበለጽጉለት የሚሻቸው የፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ሌሎች ጥቅሞችና እሴቶች ናቸው።
ለነጻነቱ ወያኔ ለሞቱ ገላጋይ ገላጋይ የምር የምር ትግል 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 ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊ ቅራኔ ያለው ወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። ይቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዕድ ሀገሮች ተቀኝተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መስሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደቡብ አፍሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ኮያኔ በመወገን ህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 አመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸውን እንዲጎናጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁን ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር አንድ መስፈርቱ ወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔ አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማድሞ ገደል እንደመግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች፣ ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቅኝ ገዢዎች ጥቁር አፍሪካዎችን ረግጦና አስሮ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ keep apart፣ ከፋፍለህ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመስግቦ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። በነጮች መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያም ወያኔ ሲገባ የተደረገው በቅጣ ይኸው ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች የሁኔታ ደርሶባቸዋል። ከነቴና አባቴ እንዴት መርጣለሁ ያሉ ልጆች የስራቱን እንዲያጡና ገሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ፣ ወንኑ ነገር ምርትና ንጣነት በቤት ቁጥር ብዛትና ማነስ የሚሰጥ አለመሆኑ መገንዘቡ ላይ ነው። ምርትና ኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ንጻነት ባልተከበረበት አገር የብዙሃን መብትና ንጻነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት የነኑ አጠቃለው የሚይዝ ነው። የወያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ፣ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችንና ጫካዎችን አዋፋትና የዱር አራዊቶችን እንደ አባይ ያሉ ግዙፍና ገባር ወንዞችን የአገሪቱን ዳር ድንበር የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደለን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የሀገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ፣ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ፣ ሀ ተጋብተዋል፣ ተዋልደዋል፣ ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል፣ ሐመሩሃ የታሪክ ቅርጽ ቅርጾችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል፣ መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል፣ ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምሯል፣ ረ የአክሱም ሐውልት ከድንጋይ አንጻው አቆመዋል ወዘተ። የአንድ ትውልድ ትልቅነት የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎፈኛ ገልቱ ቡድን በዚህ አኳያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻ ቅርጾችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ሕዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባዕድ ዓለም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀኘቱ፣ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለማርያም ያን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚጽፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ርዕዮተ ዓለም ተከታይ ነኝ ሲል፣ አዲሱ ኮሎኔል ደግሞ የጠባቡና ዘረኛው ወያኔ ርዕዮት ተከታይ ሆነ። ይህኛው ከቀደመው ብልጣ ብልጥ ቢሆንም በይዘት ልዩነት የላቸውም። በየሄደበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሻለቁ ናቸው። ዋ ሰላም ለስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉም የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለት ነው። ወንጀሌ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ግንኙነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። ወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይን ለማልማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላምበሳ እንዲሁም ባቲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተጋጥፍላ ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ አመት በፊት መመልከቻ አስገብተው ነጻ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው? ስልጣን ላይ ያለው ወያኔ ካልሆነ። ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢትያና የቻይና፣ የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ይፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራቡ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወቱ የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዴሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከትልኝ ልከትልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሸት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስበው እኔ አለሁላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተለጣፊዎቹን በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያዩት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዳዋ ተኮማትሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጉሪት እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ይደርሱልኛል ያለቻቸው ልጆቿን በየምክንያቱ ተከፋፍለው የመፍትዋ አካል ከመሆን ፈንታ የችግሯ አካል ሆነዋል። በቅድሚያ ለራሱ ተደራጅቶ ህዝብንም አደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንቱም ለሀገራችን በጎን ነገር ለማይመኙ ባዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀም ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም የነው የማይባል ጉዳት አድርሰዋል። መጨረሻው ዋንኛው አንጃ ብራነ መስቀል ረዳ ዳግም ኢሃፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሙት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢሃፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱ ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተክባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጥረን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቃራጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢሃፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኒንም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅት ነን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ፣ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆነው እንዲያገለግሉት። ሁለት፣ በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተከታትሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት። ሶስት፣ ህዝብን እርስ በራሱ እንዲሳለል በየቦታው በጆሮ ጠቢነት እንዲያገለግሉ ለማድረግ። አራት፣ በየቦታው በእስር ቤት በታሰሩና ፍየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑን በእስር ማቆሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት፣ ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አሊያም የራሱን ነፍስ ሰበላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ክፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመፅ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1996ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመፅ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አኳያ ብዙ ይቀረናል። ወጣት ሴቶች በሚገባ ተደራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተደራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሰው በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም፣ የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተወያይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆነዋል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ በነ አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅቶ መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣን ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢህአፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣችሏል። የእነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ ዘረዘረውን በቋንቋና በጎሳ ላይ ተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢህአፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንኑ ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደው ግን ሊወጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካም ምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰብ አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ሰጠመ። በባዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዲሞክራሲ መለኪያ ቢሰፈሩ ነፃ ልናወጣ መጣን የሚሉት ብዙሃን የትግራይ ህዝብም የቆሙ እንዳሉ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተውጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋዎችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆነው የሚዘውሩት ጥቂት የወያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህ ሊሆን የቻለው በእሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ እየተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራሱ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በእሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለው እስረኞችን ፈታለው እርቅና ሰላም አወረዱ ለኢትዮጵያ አንድነት በውስጥና በውጭ ሰላም ህብረት በር ከፈትኩ ወዘተ እያለ ነው የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው ነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው በአሁኑ ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው አዋጁ ተነሳም አልተነሳ ወያኔ ለ27 አመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል ወያኔ ሻቢያን ከበራ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፋቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያዘነን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱን ችግር ይፈታል የሚል እምነት ኖሮን ባናውቅም የሲድን ቴሌቪዥን ጣቢያ ጠቅላላ ስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ያደርግ አዳምጠናል የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስላል የችግር በሰላም የሚፈታ ይመስላል የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ
እኛ ተጎራባች ሀገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገርናል በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ ባጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባይ ማለት እንደማይችሉ ተገልጿል ህወሓት ይህን በመጣስ ጦርነት ከፈተብን እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን በዚህ ጦርነት ከኛ በኩል 40 ሺህ ተዋጊዎች ሲያልቁብን በግምት ከነሱ በኩል ከ70 እስከ 80 ሺህ የሚሆኑ ወጣቶች አልቀዋል በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ደምድመዋል የጥያቄ የኤርትራው ፕሬዝዳንት እና የወያኔ ኮሎኔል የሚወስ ውሳኔ በመሰረቱ የሁለቱም አገር ህዝቦች የሚመለሱት ጥያቄ ነው ሰላም የሚገኘው በሁለት ህዝብ በሙሉ ድምፅ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም በሌላ በኩል ይህ ሁኔታ ለኢትዮጵያ የታገልን ነን የሚሉ ድርጅቶችን መፈተኛ ጥያቄ ነው አሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆበቆቡ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው ወያኔ ተዳክሟል አዲሱ ኮሎኔል መደገፍ አለበት የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጡረታ እያስወጣ ነው እያሉ ይገኛሉ አዲሱ ኮሎኔልም ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒው ነው ጁላይ 2 በስዊድን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው ከኤፕሪል እስከ ጁን መጨረሻ በጌዲዮና በምዕራብ ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው የሱዳን ቴሌቪዥን ጣቢያ ተባበሩት ያለ መንግስታት ይህንን መግለጹን ተናግሯል። ከተታሁን በመቀጠል ለቀድሞው ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተው ስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን ያሳያል። የሩቁን ለጊዜው በንቶ የአፍሪካን ተመክሮ በናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ ሀገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትዕ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 አመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ከአንዱ የሀገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የሀገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ሲያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ፣ እንቁ፣ የኮንቴል ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ካምድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማረም። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የሀገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነፃ የመደራጀት በነፃ የማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸውን የፌዴራል አከፋፈል መሻር። ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች የአፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዚህ አይነት ስያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚለያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪም ሀገሩን ለቆ ወደ አጎራባች አገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ በአስቸኳይ መቆም አለበት። አገርን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ እያደረገ ነው። ስድስተኛ፣ የታሰሩ የፖለቲካም ሆነ የህሊና እስረኞች በጠቅላላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን። የገለሉ ወሰነው ተቋሞች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት ሃ የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መቀበል ለ የሀገሪቱ መከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው። በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እንብኝ የማለት መብት አለው። ይህ መብትም በህገ መንግስቱ በደንብ የተደነገገ መሆን ይኖርበታል። ሀገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። ሃ በከተሞችም ሆነ በገጠር ብረት ታጥቆ የሚዛወርና ህግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሳይርፍ የፖሊስ ምርመራውን አጣርቶ ለፍርድ ቤቱ የአቃቤ ህግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆነው ካልተገኙ በእስር ለቆዩበት ጊዜ ህገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል። መ ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። ፈ የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቅቅ የኖረው ለብዙ አመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። ረ የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ህዝብ ምንጊዜም አቸናፊ ነው።
Just